Bambino COA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እናስጥልኝ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለት አርብ የካቲት 5 2013 ዓ.ም ተመረተ የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ከያዘላችሁ ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። ኢትዮጵያ ውስጥ እየተለመደ የመጣውን የተቸገሩ ሰዎችን ለመርዳት በማንነትና በብሔር የመቧደን እንቅስቃሴ የመቀየር ዓላማ እንዳለው ግሎባል አሊያንስ አስታወቀ።
በሚነካ ነው አንድ ታሰረ ፓስታ ይዞ የሚመጣል፣ የህፃናት ምግብ በእጁ አቅፎ ይዞ የሚመጣል፣ አንድ ትራክ ሙሉ ሩዝ ምናምን ይዞ የሚመጣል። እኔ መቼም እኔ ከ20 ምናምን አመት በላይ ውጭ ሀገር ኖር ያለው ስሜት የሚነካ እንዲህ አይነት ነገር አይቻላቅም። በሚችለው አቅም እያዘ የመጣ ይችል ልስጥ።
የሰማችሁት የግሎባል አሊያንስ ዳይሬክተር አርቲስት ታማኝ በየነ ነው። የአሜሪካ ድምጽ ጋቢና ቬ ልዩ እንግዳ ሆኗል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከመቀሌ፣ ከአይደር፣ ከአዲግራትና ከውቅሮ ሆስፒታሎች አገኘው ባለው መረጃ መሰረት ባለፉት 2 ወራት ብቻ 108 ሴቶች ያስገድዶ መድፈር ጥቃት እንደተፈጸመባቸው በትላንትናው ዕለት ባወጣው መግለጫ አስታውቋል።
ሪፖርት ላይ እንዳመለከተ ነው ከተለያዩ ሆስፒታሎች በተሰበሰበው መረጃ መሰረት ባለፉት 2 ወራት ብቻ ወደ 108 የሚሆኑ ሰዎች ላይ ያስገድዶ መድፈር ጥቃቶች ተፈጽመዋል።
በዚህ ዙሪያም ዘገባ ይኖረናል። የሙዚቃ ምርጫና አፍሪካ ተኮር ርዕሰ ጉዳዮችንም አካተናል። አብራችሁን ለማምሸት ፈቃዳችሁ ስለሆነ እያመሰገንን ታምስዩ በዜናዎቹ የሚያስተማረ በቅንብሩ እንዲሁም እኔ ኤደን ገረመው በመስተንግዶ አብረናችሁ እናመሻለን። አሁን ለአጫጭር ዜናዎች ከአፍታምስዩም ጋር እተዋችኋለሁ።
አመሰግናለሁ ኤደን። በቃሊቲ እስር ቤት 16ኛ ቀን የረሃብ አድማ ላይ የሚገኙት ነጀዋር መሐመድ የኩላሊት መታወክን ጨምሮ ለተለያዩ የጤና እክል እየተጋለጡ መሆናቸውን እናቸውን መከታተል የጀመረው የበጎ ፈቃደኞች ሐኪም ቡድን አስተውቋል። ከተለያዩ ህክምና ዘርፎች የተሰባሰቡት በጎ ፈቃደኛ የጤና ባለሙያዎች እስረኞቹ ያሉበትን የጤና ሁኔታ በመከታተል ላይ ያሉ መሆናቸውን የቡድኑ አስተባባሪ ዶክተር ኢለለ ጀማል ለአሜሪካ ድምጽ ገልጸዋል። የረሃብ አድማቸውን ጥያቄያችን እስኪመለስ አናቆምም ካሉት እስረኞች ጠበቆች አንዱ ኢብሳ ገመዳ የእምነት አባቶችና ተዋቂ ግለሰቦች ሊያግባቧቸው ቢሞክሩም እንዳልተሳካላቸው ተናግረዋል። እስረኞቹን የጤና ሁኔታ ለመጠየቅ ለፌደራል ማረሚያ ቤቶች ኮሚሽነር ጀማል አባሶ እስከ ማምሻው ድረስ ልናገኛቸው ሙከራ ብናደርግም አልተሳካም። ዘገባውን ያደረሰን ሙክታር ጀማል ነው። ሴቶችን በሚመለከት የሰጡት አድሏዊ አስተያየት በዓለም አቀፍ ደረጃ ቁጣ የቀሰቀሰባቸው የቶኪዮ ኦሎምፒክ ፕሬዚደንት ዩሺሮ ሞሬ ስራቸውን ለቀቁ። ስላነጋገራቸው በድጋሚ ቅርታ ጠይቀዋል። ችግር ላይ ያለው ኦሎምፒክ ውድድሮቹ ሊጀመሩ 5 ወራት ብቻ በቀረው በአሁኑ ወቅት ፕሬዚደንቱን የሚተካ ፈልጎ መሰየም ይኖርበታል። የ83 ዓመቱ ዩሺሮ ሞሬ የተናገርኩት የማይገባ ነገር ትልቅ ችግር በማስከተሉ አዝናለሁ ሲሉ በኦሎምፒክ አደራጅ ኮሚቴ ስብሰባ ላይ ተናግረዋል። አሁን ዋናው ጉዳይ የቶኪዮ ኦሎምፒክ ውድድር መሳካት ነው ብለዋል። የዶናልድ ትራምፕ ክስ ሂደት ቀጥሏል። አመጽ ቀስቅሷል ተብሎ በዩናይትድ ስቴትስ የተወካዮች ምክር ቤት ክስ የቀረበባቸው የቀድሞ ፕሬዚደንት ዶናልድ ትራምፕ ጠበቆቻቸው የክስ መከላከያችንን ለማቅረብ አንድ ቀን ብቻ ይበቃናል ብለዋል። የትራምፕ ጠበቆች ክሱን ለማድመጥ ችሎት በተቀመጡት የመወሰኛ ምክር ቤቱ አባላት ፊት ዛሬ ቀርበው ክሱን ሲከላከሉ አንድም የደንበኛቸውን የምስክርነት ቃል አያሰሙም። የቀድሞ ፕሬዚደንቱ በክሱ ሂደት ለመሳተፍ ፈቃደኛ ሳይሆኑ ቀርተዋል። የተወካዮች ምክር ቤቱ ዲሞክራት የክሱ አቅራቢዎች የክሳቸውን ጭብጥ አሰምተው ትናንት አጠናቀዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የተሰናባቹን ፕሬዚደንት የኮቪድ-19 ክትባት መርሃ ግብር ነቅፈዋል። ባይደን በብሔራዊ የጤና ተቋም NIH ባሰሙት ንግግር የአሜሪካውያንን ችግር እስከማስተካከል ድረስ ታገሱኝ ሲሉ ተማጽነዋል። ፍርጥ አድርጌ ነው የምናገረው፣ ከኔ በፊት የነበሩት ፕሬዚደንት ለብዙ ሚሊዮን ሕዝብ ክትባቱን በማቅረብ ረገድ ያለውን የከበደ ፈተና ለመጋፈጥ ጥሩ ስራ አልሰሩም በማለት ነቅፈዋል ጆ ባይደን። ያንን ማስተካከሉ ጊዜ ይጠይቃል፣ ታገሱኝ ሲሉም ተማጽነዋል። ክሎም ባይደን ዩናይትድ ስቴትስ ከ328 ሚሊዮን ሕዝብ መካከል 300 ሚሊዮኑን እስከ መጪው ሐምሌ በሚኖረው ጊዜ ውስጥ ለማዳረስ የሚበቃ ክትባት አግኝታለች ብለዋል። ጋምቢና ቪኦኤ
ሀብታም ስዩምን ለዜናዎቹ እናመሰግናለን። በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን የምናዘጋጅላችሁ የጋቢና ቪ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ለዕለቱ አብይ አድርገን ወደ ያዝነው ርዕስ እንሻገራለን። ግሎባል አሊያንስ ከሌሎች የሰብአዊ መብት ማህበራትና የኢትዮጵያ ቀይ መስቀል ጋር በመሆን ለትግራይና ለመተከል ተጎጆች እርዳታ ለማሰባሰብ እንቅስቃሴ እያደረገ ይገኛል። ኢትዮጵያ ውስጥ እየተለመደ የመጣውን የተቸገሩ ሰዎችን ለመርዳት በማንነትና በብሔር የመባደል እንቅስቃሴ የመቀየር ዓላማ እንዳለው የግሎባል አሊያንስ ዳይሬክተር አርቲስት ታማኝ በየነ ለአሜሪካ ድምጽ ገልጸዋል። በአጠቃላይ ኢትዮጵያ ውስጥ ያለው ችግር በቀላሉ በእርዳታ ብቻ እንደማይፈታ የሚናገሩት አርቲስት ታማኝ በየነ እርዳታ ማሰባሰቡ ቢያንስ አንደኛውን አለውልህ የሚል ስሜት መፍጠሪያ ነው ያሉ ሲሆን ይህ ሐሳባቸው ተቀባይነት አግኝቶ ሰዎች ከአንድ ኪሎ መኮረኒ ጀምሮ ያላቸውን በማዋጣት ላይ መሆናቸውንም ገልጿል። አርቲስት ታማኝን ያነጋገረችው ስምንሽ ቆየናት። በአሁኑ ሰዓት ገንዘብ የማሰባሰቡ ሂደት ስላለበት ሁኔታ ከመያብራሩበት ይጀምራል።
በግሎባል አሊያንስ ምንድነው? በኢትዮጵያ ውስጥ ችግር ሲፈጠር ብዙ ጊዜ ድሉ ለውጭ ሀገር እንደነ ካናዳ እንደ አሜሪካ መንግስት ወይ እንደ አውሮፓ ዩኒየን እርዱን የሚለው ለነሱ ትቶ ባለቤትነት የማጣት ይሄ ኢትዮጵያ ውስጥ የሚፈጠረውን ችግር ደግሞ እንደየብሔሩ ለክቶ ባለብሔሩ ይወጣ አይነት ስሜት ስላየን ኖ ግዴታ አለብን የሚል መንፈስ ለመፍጠር ተሰባስበን እንደ ዜጋ እኛ ኃላፊነት አለብን ብለን ለህዝቡ ጥሪ ለማድረግ ነው የተሰባሰብነው። በዚህ መሃል እንግዲህ እኔ ሁለት ሶስት አይነት ካባ አለኝ። አንደኛ የኪነት ወሰኑ፣ ሁለተኛ በፖለቲካ እምነቴ ደግሞ የኢትዮጵያ መንግስት በአቅሜ እቃወማለሁ። ጥሩ አይደለም ምለውን ጥሩ አይደለም ላለው ይሄ ደግሞ ላለፉት 30 አመታት ኢትዮጵያን ይመራ የነበረው በህዋት የሚመራው መንግስትን እቃወም ነበር እና አሁን ዛሬ ይሄን ሳደርግ ደግሞ አንዳንዶች ስትቃወመ የነበረው እንዴት ረዳል የሚል ጥያቄ ያስተዋል። ዞሮ ዞሮ እያንዳንዱ ዜጋ ከውጭ ሳይሆን ከውስጥ እኔ እንደ ዜጋ ዜጎች ላይ ለደረሰው ችግር ምንድን ነው የማደርገው የኔ ግዴታ ምንድን ነው ብሎ እንዲጠይቅ ለማድረግ ተሰባስበን የጀመርነው ሀሳብ ነው ለማለት ነው።
አንዳንዶቹ ነጥቦች ወደኋላ በጥያቄ መለስባቸዋለሁ። እንግዲህ አሁን የጎፈንድሚ ፔጁን ሳየው በሁለት በሶስት ቀን ውስጥ ከ95,000 የአሜሪካ ዶላር በላይ ተሰብስቧል። ታርጌታችሁ 100,000 ነበረ እና የሀገር ውስጥ እርዳታ አሰባሰብስ ምን ይመስላል? የገንዘብ ድጋፉ ምን ያክል እንደደረሰ የሚታወቅ ነገር አለ?
ትልቁ ነገር ከገንዘብ በላይ አሁን እኛ የምናስበው ይሄንን አሁን እቺ እኔን ስጠይቂኝ የሚያዳምጡ ሰዎች ወይም በተለያየ ሚዲያ የሚመለከቱ ሰዎች ምን ያወሩ ነው ብሎ አዳምጦ ኦ እንዲህ ሳይሆን እኔ ምን አረኩ እንዲል የመፈለግ ነው። ምክንያቱም ትግራይ ውስጥ የሚያለቅሱ የተቸገሩ የተከፉ ሰዎች አሉ። መተከል ውስጥ በተመሳሳይ በነገራችን ላይ በመላው ኢትዮጵያ እንዲህ አይነት ችግር አለ። ይሄንን ግን የሚያስተምረው ሁለቱን እንደ ቃል ኪዳን ያንተ ችግር የኔ ነው የሚል መንፈስ ለመፍጠር ስለሆነ ሁላችሁ በኢትዮጵያ ውስጥ ጎዳና ተዳዳሪ ሊሆን ይችላል፣ አቅም የሌለው ሊሆን ይችላል፣ አምስት ብር አያጣም የሚል እምነት አለ። ምንድነው ምን አደረግስ ባል ያው አምስት ብር ሰጥቻለሁ እንዴ ይሄ እኮ የኔ ግዴታ ነው እንዴ እንጂ አንዳንዴ አሁን ያለውን አገር ቤት ያለውን ሁኔታ ገብቼ ሳየው ትግራይ ችግር የትግራይ፣ የአማራ ችግር የአማራ፣ የኦሮሞ ችግር እንዲህ አይነት መንፈስ ይሄን መስበር ነው እንደ ዜጋ እንደ ሰው ግዴታ አለብኝ የሚለውን ለመፍጠር ስለሆነ ባለፉት ሁለት ቀናት ይህን ከተናገርን ጀምሮ መኮሮኒ፣ ዱቄት፣ የህፃናት ምግብ፣ የሴቶች የተፈጥሮንትን መከላከል የተለያየ ነገር እየተረከኑ ነው። በተጨማሪ ደግሞ ኢትዮጵያ ብሔራዊ ባንክ የጀመርነው ገንዘብ እየገባ ነው። ጥሩ እንቅስቃሴ እያየ ነው። አሁን ግን ከህዝቡ በደረሰን ጥቆማ የግል ባንኮች ብዙዎቹ ሰዎች በሞባይላቸው ትራንስፈር ማድረግ የሚችሉት በግል ባንኮችን ስትጨምሩ ነው ስላሉን እሱን ወደ 8 የሚሆኑ የግል ባንኮችንም አነጋግረን አካውንት ተከፍቶ በቀይ መስቀል ስኑ ያለን በጣም ጥሩ እንቅስቃሴ ነው ያለው። ይሄ እንግዲህ የሀገር ውስጥ ነው። የውጭ ሀገሩ ላለፉት 7 አመታት 8 አመታት የጠየቅነው ሁሉ ሲያደርግ ነበር። እንዳልሽው 95 ደርሷል። ግባችን ገና ሰፊ ነው። ይሄ መነሻው ነው። 100 ያለው ግን እናሰፋዋለን፣ ይቀጥላል። አገር ቤትም ያለው እየተንቀሳቀሰ ነው። የሚዲያ እድል ሲኖረን የደረስንበትን እያንዳንዱን እንቅስቃሴ እናሳውቃለን። ባይቻለም ግን በጥሩ ሁኔታ ላይ ነው ያለው።
በሀገር ውስጥ በባንክ በኩል የሚሰበሰበው ገንዘብ በቀይ መስቀል ማህበርስም እንደተከፈተ ገልጻቷልና ይሄ የሆነበት ምክንያት እርዳታው የሚከፋፈለው በቀይ መስቀል አማካኝነት ስለሆነ ነው ወይስ ምክንያት አለው?
ምክንያቱ ምንድነው መሰለሽ? በተለምዶ በህብረተሰባችን ውስጥ ብዙ አጨቃጫቂ ነገሮች አሉ በገንዘብ ጉዳይ ላይ። እንደዚህ ያረገው ከሌበለው ወሰዱት እንዴ አይነት ነገር አለ። ይሄ እኔንም ይመለከታል ማለት እኔም በውጭ ሀገር እንደዚህ ብዙ ግሎባል ላይንስ እናሰባሰብ ታማኝ ብሩን በላው እንደዚህ የሚል ነገር አለ። እኛ ኒውትራል የሆነ አሁን የግሎባል ላይንስ ባንክ አካውንት አለን ግን ይሄ በህግ በመንግስት የተፈቀደ ላይሰንስ ለማውጣት ፕሮሰስ ላይ ስለሆን ላይሰንሱን ሳናገኝ ይሄንን ማድረግ ስለማንችል ከዚህ በፊት ለቀይ መስቀልም ሆነ ለቤንሻንጉል ከቀይ መስቀል ጋር ስለሰራን እነሱ ደግሞ ህጋዊ ቁና ያላቸውና ኒውትራል የሆኑ የመንግስትም የሌላም አካል ስላልሆኑ ከነሱ ጋር ከኛ ጋር አብረው የሚሰሩት የተለያዩ የበጎ ፈቃድ ድርጅቶች ያሉባቸው ተነጋግረን ሁላችን የምንወስነውን የሚያስፈጽም ስለሆነ እንደ ኒውትራል ቦዲ ስለወሰር ነው በቀይ መስቀል አካውንት እንዲገባ አድርገናል። ያ ከሆነ በኋላ ግን እያንዳንዷ ሳንቲም ብር ሁሉም ነገር ህዝቡ እንዲያውቀው በማድረግ ምክንያቱም በእኛ ውስጥም የበጎ ፍቃድ የኪነጥበብና የጋዜጠኞች ማህበር አባሎችም ስላሉ ያን ለማድረግ ገለልተኛ የሆነ ድርጅት ስለሆነ እሱን የመረጥነው ለዚህ።
ታዲያ ማሰባሰብ ስራ ስትጀምሩ በትግራይም ይሁን በመተከል ያለውን የጉዳት መጠን የእርዳታ ፈላጊ ሰው ቁጥር በትክክል አውቃችሁ በዛ መሰረት ነው ወይስ በምን መልኩ ነው እያሰባሰባችሁ ያላችሁ?
ታርጌታችን በእውነት ነው ምለው እንደሆነ እኔ ለሚሰሙ ላንቺም ልገልጸው መፈልገው ኢትዮጵያ ውስጥ በአጠቃላይ ያለውን ችግር የዓለም መንግስታትና አገሮች ተሰብስበው እንኳን ቢረዱን መንፈተው አይደለም፣ ሰፊ ነው። የኛ ዓላማ ምንድነው? ይሄ ከጊዜ በኋላ የመጣ በፖለቲካ መዋቅሩ በህገ መንግስቱ ምክንያት የኦሮሞ ችግር የኦሮሞ ነው፣ የትግራይ ችግር የትግራይ ነው የሚለው መንፈስ ለመስበርና እኔ ይመለከተኛል የሚል ነገር ለመፍጠር ነው እንጂ እኛ ምን ሰበስበው ገንዘብ ይሄን ችግር ይለውጣል በሚል አይደለም። ትልቁም ዜጋ እንደ ዜጋ ምን ያረገ ነው? አሁን ብዙ ጊዜ የካናዳ ስንዴ ይባላል ለካናዳ ሰጥቶ ዜጋው ባለ ጉዳዩ ዝም ማለት ይሄን መስፈርና ያንተ ችግር የኔ ችግር ነው ለማለት ነው። ትልቁ ለህዝቡ ማስተላለፍ ምን ፈልገው መልእክት ይሄን ለማድረግ ነው ጥረት ምናደርገው። ግን አሁን ባለው ሁኔታ በሁሉም አቅጣጫ ሰው ግዴታውን እንዲወጣ እንጠይቃለን። ተቸገሩ ሰዎች ሊደርስ የሚችለውን ነገር እናሰባስባለን። በነገራችን ላይ እንደ ማድረጋችን የሚቃወሙንም አሉ። ግን የአንድ ሰው የአንድ እናት እንባ የአንድ ህፃን ጉሮሮ ማርጠብ መቻል ነው የኛ አላማና በዚህ መልክ ነው እየተንቀሳቀስን ያለን።
ቁሳቁስ እርዳታዎችንም እያሰባሰባችሁ ነው በጣይቱ ሆቴል ውስጥና በቀይ መስቀል ማህበር ግቢ ካልተሳሳትኩኝና እስካሁን ያገኛችሁት ያላችሁት ምላሽ ምን ይመስላል?
በጣም ጥሩ ምላሽ ነው። የሚገርምሽ እኔ አሁን እንደዚህ አይነት ልምድ በአገር ቤት አልነበረኝምና ልብ የሚነካ ነው። አንድ ታሰረ ፓስታ ይዞ የሚመጣል የህፃናት ምግብ በጁ አቅፎ ይዞ የሚመጣል አንድ ትራክ ሙሉ ሩዝ ምናምን ይዞ የሚመጣል። እኔ መቼም እኔ እስከ ከሀያ ምናምን አመት በላይ ውጭ ሀገር ኖር ያለው ስሜት የሚነካ እንዲህ አይነት ነገር አይቻላቅም። በሚችለው አቅም እያያዘ እየመጣ ይችል ልስጥ ነው የሚለን እና ሁለት ቀናችን ነው ገና። አሁን በተለይ የስራ ቅዳሜና ወር ሲመጣ በጣም በሰፊው ተዘጋጁ እያሉን ነው። ከህዝቡ እያየ ነው ያለው ስሜት በጣም የሚያበረታታ ነው። በተለይ ደግሞ ሚዲያዎቹ በየቀኑ ያለውን እንቅስቃሴ ለህዝቡ እንዲያሳውቅልን ጥሪ አድርገናል። እሱ ከተደረገ ከሚገባው በላይ የተሳካ ነገር እናደርጋለን ብዬ አስባለሁ።
ስመኝሽ ቆየና አርቲስት ታማኝ በየነን ለቆይታቸው እናመሰግናለን። አድማጮች፣ ከአርቲስት ታማኝ በየነ ጋር የተደረገው ቆይታ አላበቃም። ሙሉን ቃለ ምልልስ በእሁዱ የጋቢና ቪኦኤ ዝግጅታችን ላይ የምናቀርበው ይሆናል። አሁን ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከመቀሌ፣ ከአይደር፣ ከአዲግራትና ከውቅሮ ሆስፒታሎች አገኘው ባለው መረጃ መሰረት ባለፉት ሁለት ወራቶች ብቻ 108 ሴቶች የአስገድዶ መድፈር ጥቃቶች እንደተፈጸመባቸው ትላንት ባወጣው መግለጫ አስታውቋል። በርካታ የትግራይ አካባቢዎች አሁንም ወደ መደበኛ ስራ ያልተመለሰው የመሰረተ ልማት፣ የማህበራዊና የአስተዳደር አገልግሎት፣ የአካባቢው ነዋሪዎችና ተፈናቃዮች የተጨማሪ የሰባይ መብቶች ጥሰት እያጋለጠ መሆኑን አስታውቋል። 2.3 ሚሊዮን ዜጎች አስቸኳይ የሰባይ ድጋፍ እንደሚያስፈልጋቸው ኮሚሽኑ አሳስቧል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኳል።
የኢትዮጵያ ሰብአዊ መብት ኮሚሽን የክትትል ከፍተኛ አማካሪ አቶ ምስጋና ሙልጌታ ከመቀለ፣ ከአይደር፣ ከአድግራትና ከውቅሮ ሆስፒታሎች ኮሚሽኑ አገኘው ባለው መረጃ መሰረት ባለፉት 2 ወራት ሴቶች መደፈራቸውን ለቪኦኤ ተናግሯል።
በጣም እንግዲህ አሳዛኝ ነገር ነው። አሁን ክትትላችን በሪፖርቱም ለመጥቀስ እንደሞከርነው ከጾታዊ ጥቃት ጋር በተያያዘ ማስረጃዎችና መረጃዎች ደርሰውናል። ሪፖርቱ ላይ እንዳመለከትነው ከተለያዩ ሆስፒታሎች በተሰበሰበው መረጃ መሰረት ባለፉት 2 ወራት ብቻ ወደ 108 የሚሆኑ ሰዎች ላይ ያስገድዶ መድፈር ጥቃቶች ተፈጽመዋል።
ጥቃት ያደረሰው አካል ማን ነው?
እኛ የሰብአዊ መብት ተቋም ነን። ስለዚህ በዋነኝነት ከሕክምና ተቋማት ራሳቸው ጉዳት የደረሰባቸውን ሰዎች ጊዜያዊ አስተዳደሩን በማናገር እነዚህ ማስረጃዎች መሰብሰብ ችለናል። ከዚህ ቀጥሎ እንግዲህ ሪፖርት የተደረጉትን ጥቃቶች መርምሮ ማን ያደረሰው፣ መቼ ነው የደረሰው የሚለውን መርምሮ ለሕግ ተጠያቂነት ማቅረብ ያለበት የመንግስት አካል አለ። ጠቅላይ አቃቢ ሕግም የክልሉ ጊዜያዊ መስተዳደር። ይህን ሪፖርት ደርሶናል፣ ጉዳት የደረሰባቸው ሰዎች አሉ። ስለዚህ የሚመለከተው የመንግስት አካል ማን የፈጸመው የሚለውን ለይቶ ተጠያቂነት ማረጋገጥ አለበት ነው።
ኮሚሽኑ የአይደር ሆስፒታል የህጻናት ሕክምና ክፍል በአካል ማየቱን ጠቅሶ ተኝቶ በመታከም ላይ ከነበሩት 20 ከፍተኛ የአእምሮ ጭንቀትና ድንጋጤ ታካሚ ከህጻናት መካከል 16ቱ በጦርነቱ ምክንያት ጉዳት የደረሰባቸው መሆኑን ገልጿል ሪፖርቱ። ከእነዚህ ህጻናት መካከል እጃቸውን፣ እግራቸውን፣ አይናቸውና ሌሎች የአካላቸውን ክፍል ያጡ የሚገኙ ሲሆን በተለይ በህጻናቱ ላይ ለደረሱ ጉዳቶች አንዱ ምክንያት በመሬት ውስጥ የተቀበሩና በሜዳ ላይ የተጣሉ ፈንጂዎች መሆናቸውን አብራርቷል። ከሌሎች የትግራይ ክልል አካባቢዎች ወደ መቀለ ከተማ የተፈናቀሉ ሰዎች የምግብ፣ የንጹህ መጠጥ ውሃና የጤና አገልግሎት አቅርቦት እጥረት እንዳለባቸውም ሪፖርቱ አመላክቷል።
ትግራይ ክልል ችግሩ ከተፈጠረ ጊዜ ጀምሮ ሰብአዊ ኮሚሽን የተለያዩ ክትትሎችን እያደረገ ይገኛል። የሰብአዊ መብት አያያዝ ሁኔታው ምን ይመስላል፣ አሁን አንጻራዊ ድጋፍ አገልግሎት ምን ይመስላል የሚለውና ሌሎች የሚነሱትን ጉዳዮች ለመከታተል ጥረት አድርጓል። በአሁኑም ዛሬ የወጣው ሪፖርት በዋነኝነት እስከ ጥር 15 ድረስ በመቀሌ ከተማ በአካል ተገኝተን በደቡብ ትግራይ ደግሞ አላማጣም፣ ሆንዱ እነዚህን ከተሞች በማየት የወጣ ሪፖርት ነው እና ከዛም በኋላ የተወሰኑ አፕዴቶች ይኖራሉ። እሱንም ለማካተት ተሞክሯል። ሰብአዊ እርዳታ በማድረስ ረገድ በአንዳንድ አካባቢዎች አበረታች እርምጃዎች መኖራቸውን ተመልክተናል። ግን ሙሉ ለሙሉ የአስቸኳይ ሰብአዊ እርዳታ ፍላጎቱ አሁንም ተሟልቷል የሚባልበት ደረጃ ላይ አይደለም ያለ። ለምሳሌ ከሌሎች የትግራይ ክልል አካባቢዎች ወደ መቀሌ ከተማ የተፈናቀሉ ሰዎች እንዳስረዱት ለኮሚሽኑ የምግብ፣ የንጹህ መጠጥ ውሃ፣ የጤና አገልግሎት አቅርቦት እጥረቶች አሁንም በአንዳንድ አካባቢዎች አሉ። ተጎጂዎችና የተጎጂ ቤተሰቦች የሕክምና እርዳታ ለማግኘት ረጅም ጊዜ እንደሚጓዙም አስረድተዋል። ስለዚህ ከዚህ ጋር ተያይዞ የተመለከትነው ነገር ምንድን ነው? አዎ አበረታች ጥረቶች አሉ። የተወሰኑ ጥረቶች የተከናወኑ ነው፣ ግን ተሟልቷል የሚባልበት ደረጃ ላይ አይደለም። ለዚህም ነው ዛሬ ባወጣነው ሪፖርት ላይ በምክረ ሀሳብ ደረጃ እንዳያችሁት ካለው ፍላጎት አንጻር አሁንም ሰፊ ስራን ስለሚጠይቅ ይሄ ሰብአዊ ድጋፍ ለማድረግ ጉዳይ መንግስት፣ ዓለም አቀፍ እርዳታ ሰጪ ተቋማት ሰብአዊ ድጋፍ ፍላጎት ባላቸው አካባቢዎች ሁሉ ተንቀሳቅሰው እርዳታ ማቅረብ እንዳለባቸው ነው ምክረ ሀሳብ ያቀረብነው።
በተለይ የፍትህና የጤና ተቋማት ወደ መደበኛ ስራቸው እንዳይመለሱ እንቅፋት መሆኑም ተገልጧል። የአስተዳደር ወሰን ሁኔታ ግልጽ ሆኖ አለመታወቁና አለመወሰኑ በአካባቢው ነዋሪዎች ላይ ለሌላ ግጭትና ጉዳት የመዳረግ ከፍተኛ ስጋት እንደፈጠረም ኮሚሽኑ ጠቅሷል።
በዚህ ሪፖርት እንዳመላከት ነው ወደ አንዳንድ አካባቢዎች ተንቀሳቅሶ ለመስራት አሁንም ምቹ ሁኔታ የለም። አንዳንዱ ከጸጥታ ጉዳይ ጋር ይገናኛል፣ አንዳንዱ ደግሞ ከአድሚኒስትሬቲቭ ነገሮች ጋር የተያያዘ ነው። ስለዚህ በተቻለ መጠን ሁሉም የክልሉ አካባቢዎች ተዘዋውረን መስራት አለብን። እኛ ብቻ ሳንሆን በምክረ ሀሳባችን እንዳስቀመጥነው እርዳታ ሰጪ ድርጅቶች፣ ጋዜጠኞች ያለ ገደብ እንዲንቀሳቀሱ፣ እንዲዘግቡ፣ የሰብአዊ መብት ሁኔታውን እንዲያዩ ምቹ ሁኔታ መፈጠር አለበት። በዚህ ጉዳይ ላይ እንግዲህ እኛ ይህንን ለምክረ ሀሳብ አቅርበናል። እኛም ቅርንጫፍ ጽሕፈት ቤት አለን መቀሌ ያለ ባለሙያዎቻችን በየነሱ ይህንን ጉዳይ እየተ እየተከታተሉ መሄድ የሚቻልበት ቦታ እየሄዱ የሰብአዊ መብት ክትትልና ቁጥጥር ተግባራቸውን ያከናውናሉ። ስለዚህ መንግስትም በተደጋጋሚ እንደሚያሳውቀው በአንዳንድ አካባቢዎች የጸጥታ ችግር ባለባቸው አካባቢዎች በተለይ ተጓጉዞ ለመስራት አስቸጋሪ ሁኔታዎች አሉ። እሱን እኛም እንረዳለን። ስለዚህ እንደዚህ አይነት አካባቢዎች እንዳይኖሩ እንዲቀንሱ የጸጥታ ሌሎች የፍትህ ተቋማት የምንላቸው ተቋማት በአፋጣኝ መልሰው ተደራጅተው ስራቸውን እንዲያከናውኑ አንዱ ምክረ ሀሳባችን ነው። ይሄ ለይ ነው ብለን እናስባለን። ስለዚህ በፍጥነት መልሰው ተደራጅተው ስራቸውን ለማከናወን የሚያስፈልግ ግብዓቶቻቸው ተሟልተው ወደ ስራ እንዲገቡ ምክረ ሀሳብ አቅርበናል ማለት ነው።
አቶ ምስጋናው ሪፖርቱን ሙሉ አንብቤያለሁኝ። ወደ 12-13 ገጽ ነው እና እንደነገሩን እንደገለጹልን እያላችሁ ነው የምትተነትኑት እና የእናንተ ሪፖርት በሳይንሳዊ የምርመራ ሂደት ወይም የጥናት ሂደት ተከተለ ነው ወይስ የመጀመሪያ ደረጃ እንዲሁ ዳሰሳ ነገር ነው?
ይሄ እንግዲህ አጭር የክትትል ሪፖርት ነው። ስለዚህ የተነሱልንን ጉዳዮች ከስር ከስር ለህዝብም ለመንግስት አካላትም ለማሳወቅ የምናደርገው የሪፖርት አይነት ነው። የምንከተለው ዘዴ ይሄንን ለማድረግ ተጠቀስነው ሪፖርቱ ላይ የተለያዩ የመንግስት ኃላፊዎችን ማናገር፣ በጊዜያዊ መጠለያ የሚገኙ ሰዎችን ማናገር፣ ቪክቲሞች ማለት ነው፣ ተጎጂዎች ቤተሰቦች፣ እነዚህን በማናገር የሚጠናከር ሪፖርት ነው። አንዳንዱም ደግሞ ለማጣራት መረጃ ለማግኘት ሞክረን ያረጋገጥናቸውን መረጃዎች ነው ሪፖርት ለማድረግ የምንሞክረው። ከዚህ ቀጥሎ ደግሞ ጠንከር ያለ የምርመራ ስራ የሚፈልጉ ነገሮች አሉ።
በክልሉ ቀድሞ እርዳታ ያስፈልጋቸው ከነበሩ ከ1 ሚሊዮን ዜጎች በተጨማሪ አሁን አስቸኳይ እርዳታ ከሚያስፈልጋቸው 1.3 ሚሊዮን ጋር በአጠቃላይ በክልሉ ለ2.3 ሚሊዮን ዜጎች አስቸኳይ ሰብአዊ እርዳታ የሚያስፈልግ ሲሆን ለነዚህ ዜጎች ለመድረስ ከፍተኛ ጥረትና ከእርዳታ ሰጪ ድርጅቶች ጋር የተቀናጀ ስራ መስራት ይጠይቃል ሲል ማሳስቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። አሁን ደግሞ ከኢትዮጵያ ወጣ እንበልና ወደ ኬንያ እንሻገር። የኬንያ የአምራቾች ማህበር በቅርቡ ባወጣው ሪፖርት የምስራቅ አፍሪካን የምርቱ ዘርፍ በሴቶች ቁጥጥር ስር ውሏል ይላል። የቪክቶሪያ አሙጋን ዘገባ እንደሚከተለው አቀርብላችኋለሁ። በተጨናነቁ የናይሮቢ አውራ ጎዳናዎች ላይ በትራፊክ መብራት ተይዞ መቆም እጅግ አሰልቺ ነው። ክላን አክሮባት የተሰኙት የወጣት ቡድኖች ግን የትራፊክ መብራቱን እየጠበቁ ትዕይንት ማሳየት ጀምረዋል። የአክሮባት ቡድኑ መስራች የሆነው ብራያን ሙጎ ኮቪድ-19 ከትርኢቶች የሚያገኙትን ገቢ እንደቀነሰባቸው ይናገራል።
Where people should gather, we entertain the big crowds. Now due to this COVID-19,
በፊት ብዙ ሰዎች የተሰበሰቡበት ትርኢት እናሳይ ነበር። ነገር ግን አሁን በኮቪድ-19 ምክንያት ሰዎች በአንድ ቦታ መሰብሰብ አይችሉም።
በኮቪድ-19 ምክንያት በመደበኛነት ትርኢት ማሳያ ቦታዎች የተዘጉ ሲሆኑ እጅግ ብዙ በዚህ ዘርፍ ውስጥ ያሉ ወጣቶችም የገቢ ችግር አጋጥሟቸዋል። ክላን አክሮባቲስቶች ይህን ወቅት ለማሳለፍ በጎዳናዎች ላይ ትዕይንት ያሳዩ ከባለመኪኖቹ የተለያየ መጠን ያለው ገንዘብ ያሰባስባሉ። ትዕይንቱ በሚደረግበት አውራ ጎዳና ላይ ቀይ መብራት ይዛቸው የታደሙት እኚህ ተመልካች ወጣቶቹን ያደንቃሉ።
መልካሙ ነገር የትራፊክ መብራቱን እየጠበቁ ቀይ ሲበራ ነው ትርኢቱን የሚያሳዩት። ልክ መብራቱ አረንጓዴ ሲሆን ደግሞ ከመንገዱ ዞር ይላሉ።
የኬንያ የስታቲስቲክስ ቢሮ በኮቪድ-19 ምክንያት በተወሰዱ የእንቅስቃሴ ገደቦች ሳቢያ የሥራ አጦች ቁጥር በእጥፍ ማደጉን አስታውቋል። በናይሮቢ የወጣቶች ትስስር ኃላፊ የሆኑት ኦስቲን ኦቲኤኖ በዚህ ላይ አጽንኦት ይሰጣሉ።
The youth unemployment before COVID was high and after the during the COVID it has gone so much high. That a number of youths that I know that we work under has lost.
ከኮቪድ-19 በፊትም ቢሆን የነበረው የሥራ አጥ ቁጥር ከፍተኛ ነው። አሁን ደግሞ እጅግ ጨምሯል። እጅግ ብዙ የሆኑ ወጣቶች ብዙ የሥራ ዕድል አጥተዋል።
የቀኑን ረጅም ሰዓት በናይሮቢ አውራ ጎዳናዎች ላይ ትርኢት በማሳየት ካሳለፉ በኋላ የክላን አክሮባት ቡድኖች ወደ ሰፈራቸው በመመለስ ታዳጊ ሕፃናትና ወጣቶችን ያሰለጥናሉ። የ10 ዓመት ታዳጊ አልቪን ሚሂስ ከዚህ ቡድን ጋር ስልጠና ከጀመረ 4 ዓመት ሆኗል።
ሳድጋ አክሮባት መስራት ነው የምፈልገው። በማገኘው ገንዘብም ችግረኛ ሰዎችን ማገዝ እፈልጋለሁ።
ክላን አክሮባት ቡድን ኮሮና ቫይረስ እስኪያልፍ ድረስ ገቢ ለማግኘት ያለው አማራጭ አረንጓዴ መብራት እስኪበራ እየጠበቁ ትርኢት ማሳየት እንደሆነ ይናገራሉ። ለሚጉዌላ ላቻቺዮ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮች ከኛ ጋር ተነበራችሁ ቆይታ ያመሰገናል። ለአርብ ምሽት ያዝንላችሁ ነጋቢና በየመሰናዶን እዚህ ላይ ጨርሰናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማህሪክ ላይ ለጋቢና ቪኤ ይያላችሁ። ለመስተንግዶ ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በአርቶቱ ሰለሞን አባተ፣ በዜናዎቹ ሀብታሙ ስዩም ከመላው የአሜሪካ ድምጽ ዘጋቢዎች ጋር በመሆን ስናስተናግዳችሁ ቆይተናል። በነገው ምሽት በመዝናኛ መርሃ ግብር እንድንገናኝ እየጋበዝን በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት። ሰናይ የረፍት ቀናት ይሁንላችሁ። ደህና ደሩ።
kwa nini kasa noge.